አርማጌዶን ምንድን ነው? በየፊልሙ የሚታዩት እጅግ የተራቀቀ መላምት ያላቸው ትርጓሜ የሚሰጡ መልእክቶች አሉት። የቤተ ክርስቲያን አስተምህሮ እንዴት ነው? በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው። ራእይ 16:16
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አርማጌዶን ምን ማለት ነው ለሚለው ጥያቄ መልሱ ሊሆንን የሚችለው አርማጌዶን በመጀመሪያ ቋንቋው ዕብራይስጥ ነው። ምን ማለት ነው? መካነ ድምሳሴ፣ መካነ ስራዌ ማለት የጥፋት ቦታ ለማለት ነው። ይህ ቃል ገብቶ የምናገኘው ራእየ ዮሐንስ ምዕራፍ 16 ቁጥር 16 ላይ ነው የሚገኘው። መካነ ድምሳሴ፣ መካነ ስራዌ ማለት የጥፋት ቦታ፣ የሞት ቦታ፣ የእልቂት ቦታ የሚለውን ትርጉም ነው ይዞ የምናገኘው። ለምን ተባለ? ይሄ ስያሜ ለምን ተሰጠው ወደሚለው ነገር ስንሄድ ያው ቦታዎቹ ያለ ምክንያት ስም አይወጣላቸውም። አሁን እኛ በግብረ ሐዋርያት አኮልድማ አሴርድማ እንላለን። የደም ቦታ ለማለት ክርስቶስ የሞተበትን ቦታ በግብረ ሐዋርያት ምዕራፍ 2 ላይ እንደምናገኘው ይህ ስም ተሰጥቶት እናገኛለን። የደም ቦታ የተባለው ለምንድን ነው ስንል አይሁድ ንጹህ ደም ክርስቶስን ያስገደሉበት በመሆኑ የደም ቦታ የሚለው ስያሜ ተሰጥቶታል። ሀገራችንም የሚወጡ የሀገር ስሞችን ስንመለከታቸው ብዙዎቹ ምክንያታዊ ናቸው። በሰዎች ስም፣ በድርጊታቸው፣ በተለያየ ነገር ይወጣልና ይህ ቦታ የጥፋት ቦታ መባሉ በብሉይ ኪዳን የነበረውን ታሪክ ስናነሳ ኢያኤል የምትባል አንዲት ሴት ሲሳራን የገደለችበት ከዚህ ቦታ ነው። ይህንን መጽሐፈ መሳፍንት ምዕራፍ 5 ቁጥር 24 እስከ 28 ያለውን ቃል ስንመለከተው ሙሉ ታሪኩን እናገኛለን። እንዴት ገደለችው የሚለውን ታሪክ ምናልባት ጊዜያችን ላይፈቅድ ይችላል እንጂ ነብይት ናት ይህች ሴት። አማኝ ከሆነው ከወገኗ ጋራ ተጣልቶ በጦርነት እያሉ ከዛ ከጦርነቱ ቦታ ሸሽቶ ሲሄድ አገኘችው እሷ። ውሃ ጠምቶት ነበረና ውሃ ስጭኝ አላት። አይኔ ጠላቴ ነው የጠላቴን ወገኔን የሚወጋ ነው ሳትል ወገሚት ነው የሚለው ራሱም ቅዱስ መጽሐፍ። ከከብቶች የሚገኘውን ወተት እንበለው ምንድን ነው አሬራው የወጣለት ማለት ነው ወገሚት፣ እሱንን ሰጠችውና የጠማውን ያህል በደንብ ጠጥቶ ሲተኛ እሷ ጸጉሩ ያደገ ነበርና በአንድ እጇ ካስማ በአንድ እጇ ደግሞ መዶሻ አነሳችና ይሄን ብሩንጎውን የተሰራውን ጸጉሩን ማለት ነው ከመሬት ጋር አጣበቀችውና ከዛ አንገቱን ቆርጣ ገድለዋለች። ጎዳችው ነው የሚለው መጽሐፍ ቅዱስ እዛ ላይ ያለውን። ከዛ በኋላ እንደ ሞተ መጽሐፈ መሳፍንት ምዕራፍ 5 ቁጥር 24 እስከ 28 ያለውን ስናነብ እናገኘዋለን። መካነ ምቅታል ወይም የጦርነት ቦታ ማለታችን ደግሞ ነገስታቱ በዚህ ቦታ ብዙ ጊዜ ጦርነት ያደርጉበት የነበረ ቦታ ነው። ሴንተር ቦታ ነው። መገናኛ ቦታ ነው። ይህንን መጽሐፈ መሳፍንት ምዕራፍ 5 ቁጥር 19 ላይ ያለውን ቃል ስትመለከቱት ነገስታት መጡ ይላል፣ ተዋጉም። በዛም ጊዜ በመጌዶ አጠገብ የከነአን ነገስታት ተዋጉ። መጌዶ ማለት አርማጌዶን ወይም መጌዶ ቢል አንድ ነው። የሁለቱ ስሞች ልዩነት አሁን መጽሐፍ ቅዱስ የሚያስቀምጠው በእርግጥም ራእየ ዮሐንስ በደም ገልጾት ይገኛል። አርማጌዶን ብሎ ሙሉ ስሙን ይሰጣል እንጂ መጌዶ ብለው ነው የሚሄዱት፣ ግን አንድ ነው። የቦታው ስም አንድ ነው። ብዙ ጊዜ በሌሎቹ ቋንቋ አልንና አር የሚለውን ነገር በስተኋላ በኩል ይጨምሩበታል። ስለዚህ ይሄ ቦታ የጦርነት ቦታ በመሆኑ አርማጌዶን የሚለው ስያሜ ተሰጥቶታል። እዩም ቢሆን አካዝያስን የገደለበት ቦታ ይሄ ነው። እዩ በጦርነት እያለን እንዲሁ የቴስቢያውን እርሻ የሞጨቀት ኤልዛቤልን የገደለ ነው እና በዛን ወቅት ይህን አካዝያስን የገደለበት ቦታ ይሄ ነው። ሁለተኛ ነገስት ምዕራፍ 9 ቁጥር 27 ላይ ያለውን ቃል ስንመለከተው ሙሉ ታሪኩን ከዛ እናገኛለን። አካዝያስም ወደ መጌዶ ሸሸ ይልና በዛም ሞተ። እንግዲህ ይህ ነቢይ እዩ ክፉ አድራጊ ነው፣ ሂዱና ግደሉት አላቸው። እስከዛው ድረስ ከመጌዶ ተከትለው ሂደው ሰራዊቶቹ ማለት ነው ገድለውታል። ስለዚህ ይህ ቦታ የደም ምድር፣ የጦርነት ቦታ፣ የእልቂት ቦታ ስለሆነ በዕብራይስጡ ቋንቋ አርማጌዶን የሚል ስያሜ አግኝቷል። የቋንቋ ጉዳይ ነው። ብዙዎቹ ይሄ በዓለማዊ ፊልም ገብቶ ይገኛል፣ እንዴት ነው ከዚህ አንጻር ነው የሚለው። ከቋንቋ አንጻር ችግር የለውም፣ ምንም አይደለም። ከቋንቋ አንጻር ወስደውት ይህንን ተረድተው ይህንን የሚመጥን ፊልምም ሆነ የተለያየ ነገር ቢሰሩበት ለቤተ ክርስቲያን ወይም ለሌላውም አካል ተቃውሞ የለን። ቋንቋ ነው። በቋንቋነቱ መጠቀሙ ችግር የለውም። ነገር ግን ይሄንን ታሪካው አውቆ የቦታውን ማንነት ተረድቶ ይሄንን የሚገልጽ ይሄንን የሚያንጸባርቅ ስራ ሊሆን ይገባል። የሚሰራው ፊልሙም ይሁን የተለያየ ነገሮችም ይሁኑ በዚህ ዙሪያ የሚያጠነጥኑ ሊሆኑ ይገባል እንጂ ከቋንቋ አንጻር ተቀሙበት ስርዓተ ቤተክርስቲያን ጎዳው የሚ ቤተክርስቲያን ቋንቋ ነው፣ የራሳችን መጽሐፍ ቅዱሳዊ ቃል ነው፣ ለምን ለሌላው ተወሰደ ማለት አይቻልም።
ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በስጋዊም አእምሮ በከንቱ እየታበየ ማንም አይፍረድባችሁ። ቆላሲስ 2:18 በዚህ ጥቅስ ውስጥ የመላእክት አምልኮ የሚለውን ቃል አማላጅነትን የሚነቅፍ እንደሆነ አድርገው ይተረጉሙታል። የዚህ ጥቅስ ኦርቶዶክሳዊ እይታ እንዴት ነው?
ሌላውና ወደ ሁለተኛው ጥያቄ ስንሄድ የመላእክትን አምልኮ እየወደደ ማንም አይፍረድባችሁ የሚል ቃል በመጽሐፍ ቅዱስ ቆላሲስ 2:18 ላይ ተጽፎ እናገኛለን። የመላእክትን አምልኮ እየወደደ ማንም አያስታችሁ የሚለው ለቅዱሳን መላእክት እንደተነገረ ተደርጎ ይወሰዳል እና ይህ እንዴት ይታያል? ከቤተ ክርስቲያኒቱ አስተምህሮ አንጻር ነው ጥያቄው። በመሰረቱ ቤተ ክርስቲያን መላእክት የሚለውን ቃል ለቅዱሳን መላእክት ብቻ አይደለም ሰጥታ የምታየው። መላእክት ማለት ምን ማለት ነው የሚለውን ርዕሰ ጉዳይ ስናነሳ መላእክት እንዳጠቃላይ በሶስት ዋና ዋና አካላት ይተረጎማሉ። መላእክት ማለት በመጀመሪያ ጥሬ ቃሉ ሲተረጎም አገልጋዮች ማለት ነው። አገልጋይነታቸው ወይም ተላላኪዎች፣ ታዛዦች የሚለውን ነገር የያዘ ነው። ይህንን ቃል ለቅዱሳን መላእክት ብቻ የምንሰጠው አይደለም። ለሶስት አካላት ቅድም እንዳልኩት የሚተረጎመው ነው። አንደኛው ለሹማምንት፣ ለነገስታት ማለት ነው፣ ለአለቆች፣ ለአስተዳዳሪዎች፣ አጠቃላይ መሪ ለሆኑ ክፍሎች ሁሉ ይህ ቃል ይሰጣል። በሁለተኛ ደረጃ ዛሬ እውነተኛ መላክነታቸውን ያጡ ለአጋንንትም ይሰጣል ይሄ መላእክት የሚለው። በሶስተኛ ደረጃ ለቅዱሳን መላእክት ይሰጣል። ይሄንን ቤተ ክርስቲያናችን በስፋት ታስተምራለች። የምታስተምረውም የቅዱሳን መላእክት የሆነውን ለቅዱሳን መላእክት ሰጣ፣ ለአለቆች የተነገረውን ለአለቆች እንደሆነ እውነታውን አውጥታ፣ ለአጋንንት የሆነውንም እንዲሁ ለነሱ እንደሆነ ለሶስቱም ነው የምትተረጉመው። ይህንንም የምታደርገው ከየት ተነስታ ነው ስንል ከዛው ከመጽሐፍ ቅዱስ ነው። የትም መነሻውም መድረሻውም ያው ቅዱስ መጽሐፍ ስለሆነ ከዚህ ተነስተ ነው። የተወሰኑ ነጥቦችን ስንመለከት ለአለቆች ለባለ ስልጣናት ሰጥቶ መጽሐፍ ቅዱስ ሲመሰክር አንደኛ ቆሮንቶስ ምዕራፍ 8 ቁጥር 38 ያለውን ቃል ስናየው ቅዱስ ጳውሎስ ሃይማኖቱን የሚያስተው ነገር እንደማይኖር ፈጽሞ እንደማይኖር ሲያስረዳ እየተናገራቸው የመጡ ነገሮች ነበሩ። በዚሁ አፍና ቁጥር ላይ ስንመለከተው ማለት ነው ሲናገር ከመጣው አንዱን ቃል ስንመዝ ሞትም ቢሆን ህይወትም ቢሆን መላእክትም ቢሆኑ ከክርስቶስ ፍቅር የሚለየኝ የለም ብሎ አስቀምጦታል። መላእክትም ቢሆኑ ከዚህ ላይ ይሄንን መላእክትም ቢሆኑ የሚለውን ቃል ስናሰምርበትና ስናየው ቅዱሳን መላእክት ምንም ቢሆን ከክርስቶስ እንድንለይ አይፈልጉም ወይም አያደርጉንም። ይሄንን እኔ ማንኛውም ይሁንም አይሁንም ሃይማኖት አለኝ የሚል የሚክደው ነገር አይደለም። ቅዱሳን መላእክት ቅዱስ ናቸው። ወደ ቅዱስ እግዚአብሔር እንድንሄድ ነው የሚፈልጉት። ፍላጎታቸውም የሆነው የቅዱሳን መላእክት ለምን አንዱ በንስሐ ምክንያት አንድ ሰው ወደ ክርስቶስ ሲመለስ ወይም እግዚአብሔርን ሲያገኝ ንስሐ ሲገባ በቅዱሳን መላእክት ዘንድ ደስታው ታላቅ እንደሆነ በሰማይ ታላቅ ደስታ ይሆናል ተብሎ ነው የተነገረው። ስለዚህ በሰማይ ታላቅ ደስታ ይሆናል ማለት በቅዱሳን መላእክት ዘንድ ማለት ነው። ይህ ሆኖ እያለ ግን መጽሐፍ ቅዱስ መላእክትም ቢሆኑ ከክርስቶስ ፍቅር የሚለየኝ የለም ብሎ ሲናገር ቅዱስ ጳውሎስ ሹማምንቱም ቢሆኑ ባለስልጣናትም ቢሆኑ ነገስታትም ቢሆኑ ያላቸውን የስልጣን ታላቅነት ወይም ታላቅነታቸውን ተጠቅመው የኔን ሃይማኖት ሊጎዱት አይችሉም፣ ከክርስቶስ ማንነት ሊለዩኝ ሊያፈናቅሉኝ አይችሉም ለማለት ነው ይህን ቃል የተናገረው። ነቢየ እግዚአብሔር ዳዊትም እንዲሁ መላእክት በማለት የገለጣቸው ኃላፊነት ያለባቸውን ሰዎች መሪ የሆኑ ሰዎችን ነው። በመዝሙር 2:2 ላይ ያለውን ቃል ስትመለከቱት ወተንሱ ነገስተ ምር ወመላእክትኒ ተጋብኡ ምስሌሆሙ ህውረ ላዕለ እግዚአብሔር ወላዕለ መሲሑ የን ምድር ነገስታት ተነሱ። ክርስቶስ ከአይሁድ ለሚቀበለው መከራ አይሁድ እንዴት እንደሚነሳሱበት አስቀድሞ ገና በትንቢት መልክ ያስቀመጠው ነው። ይህንን ሲናገር ምንድን ነው ያለው? ወተንሱ ነገስተ ምር ካለ በኋላ ወመላእክትኒ ተጋብኡ ምስሌሆሙ ህቡረ፣ መላእክቶችም ወይም አለቆችም በአንድነት ተሰበሰቡ፣ ላይ ለእግዚአብሔር ወላይ ለመሲሁ፣ በእግዚአብሔርና በክርስቶስ ላይ፣ መሲህ የተባለ ክርስቶስ ነው፣ በክርስቶስ ላይ ተነሱ ብሎ ወመላእክትኒ ብሎ ነው ያስቀመጠው። መላእክቱም በአማርኛው ስንሄድ በእርግጥም አለቆችም ይላል። አለቃ የሚለውን ትርጓሜ ስለሚሰጥ ነው መተርጓነ መጻሕፍት አባቶቻችን የመጽሐፍ ቅዱስ ተርጓሚዎች መላእክት የሚለውን አለቆች ብለው የተረጉሙትና ለአለቆች ይሰጣል ነው። ማን ነው የሚሰጠው? መላእክት የሚለው ለአለቆች ለመሪዎች ይሰጣል። ለጸሐፍት ለፈሪሳውያን ወይም በክርስቶስ ዘመን እንደነበሩ ላሉ ለሊቃነ ካህናት ይሰጣል። ይህንን ማቴዎስ 27 ቁጥር 1 ላይ በግልጽ ተቀምጦ እናገኘዋለን። የነቢዩ የዳዊት ትንቢት ፍጻሜውን ባገኘ ጊዜ በክርስቶስ ዘመን የነበሩ ወይም የመከሩበት አይሁድ ተሰብስበው ምን እናድርገው ይሉ እንደነበረ በማቴዎስ 27 ቁጥር 1 ጀምረን የምናገኘው እውነታ ነው። ከዚህ በተጨማሪ ቅድም እንዳነሳሁት ለአጋንንት ይሰጣል ብለናል። አጋንንትን እንዲሁ መላእክት ይላቸዋል። ይህንን የማቴዎስ ወንጌልን ምዕራፍ 25 ቁጥር 41 ላይ ያለውን ቃል ስንመለከት በግልጽ ተቀምጧል። መላእክት ብሏቸው ማለት ነው ቅዱስ መጽሐፍ ማንን? አጋንንትን። ይሄ በዕለተ ምጽአት ጊዜ ስለሚደረገው ታሪክ ክርስቶስ ሲያስተምር የእሱን ወዳጆች ምን እንደሚላቸው፣ እሱን የማይወዱትን እሱም የማይወዳቸውን ደግሞ ምን እንደሚላቸው ሲያስረዳ ምንድን ነው የሚለው? በዚያን ጊዜ እናንተ ርጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ እላቸዋለሁ። አዎ ለሰይጣንና ለመላእክቶቹ ወይም ለተላላኪዎቹ፣ ቅድም እንዳልነው መላእክት የሚለው ተላላኪ የሚለውን ኃይለ ቃል የያዘ ነው፣ ትርጉም የያዘ ነው ብለናል። ለክፉ ነገር የሚላላኩ የሚፋጠኑ፣ ክፉ ነገርን ለመፈጸም የሚሯሯጡ ስለሆኑ አጋንንትን መላእክት ይላቸዋልና ይህንን ቃል ማስተዋሉ አስፈላጊ ነው የሚሆነው። ኤፌሶን 6:12 ያለውን ቃል ስንመለከትም እስመ ኢኮነ ቀትልክሙ ምስለ ዘሥጋ ወደም ዘእንበለ መኳንንተ ጽልመት ወአጋንንት እኩያን፣ እናንተ በርቱ እያለ ከሄደ በኋላ ጽኑ፣ በርቱ፣ ታገሉ፣ መዋጋታችሁ ከሰዎች ጋራ ወይም ከስጋና ከደም ከተፈጠረ የሰው ልጅ ጋራ አይደለም፣ ከአጋንንትና ከአለቆች ጋራ ወይም ከመላእክቶች ጋራ። መኳንንት የሚለው ብዙ ጊዜ ከነገደ መላእክት አንዱ ማለት ኃይላት የሚባሉ አሉ፣ አርባብ የሚባሉ አሉ። መኳንንት የሚለው ደግሞ ልክ እንዳንዱ ነው። አሁን በግዕዙ ያስቀመጠው መኳንንት ብሎ ነው። ስለዚህ ያው ጥንተ ሹመታቸውም ከመላእክት እንዳንዱ ነው የነበሩት እኒሄ መላእክትና ከነሱ ጋር ከረቂቃን ጋር ነውና ትግላችሁ በርቱ እያለ ቅዱስ ጳውሎስ የኤፌሶንን ምእመናን ያጽናናቸው ነበረ። ስለዚህ መኳንንት ከአስራ ሁለቱ ጭፍሮች ማቴዎስ ወንጌል ላይ ያለውንም ቃል ስንመለከተው ምንድነው የሚለው? ከአስራ ሁለቱ ጭፍሮች የሚበዙ መላእክትን ሊልክልኝ የማይችል ይመስልሃልን ብሎ ቅዱስ ጴጥሮስን የተናገረበት ጊዜ ነበረ። ምንድነው ይሄ? ቅዱስ ጴጥሮስ ከመናደዱ የተነሳ ለክርስቶስ ካለው ፍቅር ጽናት የተነሳ ሰይፉን በመዘዘ ጊዜ አይ እኔ ካስፈለገኝ እኮ መላእክትን የሚልክልኝ የባህሪ አባቴ አለ፣ ወይም እግዚአብሔርነቴ ማዘዝ ይችላል፣ ግን እኔ እንድሞት ይህንን ጽዋ እንድጠጣው ፈቃዴ ነው፣ ስለዚህ ሰይፍን ወደ አፎቱ መልስ ብሎ ተናግሮታል። እዚህ ላይ መላእክት ያላቸው መላእክተ ምሕረትን አይደለም፣ መላእክተ መዓት አሉ፣ ለመዓቱ ያዘጋጃቸው ከነገደ መላእክት የተለዩት ሌሎቹ ማለት ነው፣ ሌሎቹ አሉ፣ እነሱን ነው። ስለዚህ መላእክት የሚለው ስያሜ ለእነሱም ይሰጣል ነው። በሶስተኛ ደረጃ ቅዱሳን መላእክት ናቸው። ቅዱሳን መላእክት ለብዙዎቻችን ግልጽ እንደሆነ መላእክት ይባላሉ፣ ግን ቅዱስ የሚለው ቅጽል ስም ብዙ ጊዜ ይሰጣቸዋል። ቅዱሳን መላእክት የሰው ልጅ ወደ ዓለም ሲመጣ እንዲሁ አይደለም የመጣው፣ አገልጋይ ተሰጥቶት ነው፣ ተላላኪ ተሰጥቶት ተዘጋጅቶለት ነው ወደዚህ ዓለም ሲመጣ የመጣው። ጠባቂዎቹ ናቸው ለሰው ልጆች። አዳምን ከተፈጠረ ጊዜ ጀምሮ ይንከባከቡት ይጠብቁት የነበሩ ቅዱሳን መላእክት ናቸው። በመሆኑ ቅዱሳን መላእክት መላእክት የሚለውን ስያሜ ያገኛሉ፣ ቅዱስ ከሚለው በተጨማሪ ማለት ነው። ለምን ስንል ለበጎ ነገር ስለሚለላኩ፣ ፈጣሪያቸውን ስለሚያገለግሉ፣ የሰውን ጸሎት ወደ እግዚአብሔር፣ የእግዚአብሔርን ቸርነት፣ ምሕረት፣ ይቅርታ ወደ ሰው ልጅ የሚያደርሱ በመሆናቸው መላእክት ወይም ተላላኪዎች ይባላሉ። ነቢዩ ሲነግረን ስለዚህ ምንድን ነው ያለው? መዝሙር 90 ቁጥር 11 ላይ በመንገድ ሁሉ ይጠብቁህ ዘንድ መላእክትን ይልካል። በየሄድንበት በወጣንበት በገባንበት ሁሉ ቅዱሳን መላእክት ይጠብቁናል፣ ከተለያየ ነገር ከተለያየ ችግር እንድን ዘንድ ማለት ነው። ለእያንዳንዱ ሰው አንዳንድ መልአክ አለው፣ ለሌሎቹም ፍጥረታት እንዲሁ ለእንስሳቱም ሳይቀር ጠባቂ እንዳላቸው ከቅዱሳት መጻሕፍት የምንረዳው እውነታ ነው። ከዚህ በተጨማሪ የሰውን ጸሎት ወደ እግዚአብሔር ለማድረስ የተዘጋጁ እንደሆኑ እነዚህ ቅዱሳን መላእክት ራእየ ዮሐንስ ምዕራፍ 8 ቁጥር 3 ጀምረን ያለውን ቃል ስንመለከተው በወርቁ መሰዊያ ላይም ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው፣ ዕጣኑ ከመላእኩ እጅ በእግዚአብሔር ፊት አረገ። እንግዲህ ቅዱሳን መላእክት ጸሎታችንን ያሳርጉልናል፣ ለዚህ ያገለግሉናል ብለን ነው ለየት ያለ ቦታ የምንሰጣቸው። ከዚህ በተጨማሪ እግዚአብሔር ምሕረትና ቸርነት ወደኛ ያደርሳሉ ትላለች ቅድስት ቤተ ክርስቲያናችን። ይህም እውነት ነው። ከየት አግኝታው ነው የሚለውን ነጥብ ስናነሳ ከቅዱሳት መጻሕፍት ነው። የትም አይደለችም፣ እሷ እዚሁ ነው፣ እዚሁ ከቅዱስ መጽሐፍ ነው። ይህንን ሉቃስ ወንጌል ምዕራፍ 1 ቁጥር 12 ላይ ያለውን ቃል ስንመለከተው፣ ግብረ ሐዋርያት ምዕራፍ 10 ላይ ያለውን ስንመለከተው በሰፊው ነው የሚተርክልን ቅዱስ መጽሐፍ። ሁለት ባልና ሚስቶችን እናገኛለን፣ በሉቃስ ወንጌል የጠቀስነውን ቃል ማለት ነው። ጸሎትህ ተሰምቶልሃል፣ ታላቁ ካህን ዘካርያስ በቤተ መቅደስ በሚጸልይበት ጊዜ ጸሎትህ ተሰምቶልሃል ያለው ይህ መልአክ ነው። የፈለገውን ነገር በቃ አግኝተሃል፣ ልጅ ተወልዳለህ። አሁን ይሄ ምሕረት ነው። ከእግዚአብሔር የተቸረውን ቸርነት ወደ ቅዱሱ ካህን መጥቶ ያንተ ጸሎት ተሰምቶልሃል፣ ካረጀ በኋላ ልጅ የመውለድ ብቃት አግኝተሃል፣ ረድኤት በረከት አግኝተሃል ብሎ ይህንን አይነት ምሕረትና ቸርነት ለሰው ልጆች የነገረው መልአኩ ቅዱስ ገብርኤል ነው። እንግዲህ እንዲህ አይነት ስራ ስለሚሰሩልን ቅዱሳን መላእክት አገልጋዮቻችን፣ ተላላኪዎቻችን ናቸው። የሰው ልጅ እንዲሁ አልፈጠረውም፣ አገልጋይ ሰጥቶ ነው አገልጋይ ሰጥቶ ነው። የጥንት የብሉይ ኪዳን አባቶች ልጆቻቸውን እንኳን ሲድሩ አገልጋይ ብለው አብረው ይሰጡ ነበር። አሁን የያዕቆብን ሚስቶች አራት አድርገን ነው እንቆጥራቸው። አራቱንም በአራቱ ወንጌላውያን የተመሰሉልንን አራት ሴቶች እናገኛለን። ግን አንዷ ለአንዲቱ አገልጋይ እንድትሆናት ነው የተሰጠችው። አምላካችን እግዚአብሔርንም ደግሞ ከሰው በላይ ሁሉንም የሚያውቅ ነው፣ ለሰው የሚያስፈልገውን የሚያውቅ ነው። በመሆኑም ቅዱሳን መላእክት ያገለግሉን ዘንድ ለእኛ አገልጋይ እንዲሆኑ ሰጥቶናል። በእነሱ መጠቀም ግን አስተዋይነት ነው የሚሆነው፣ አስተዋይነት ነው የሚሆነው። ለአንዱ የተሰጠውን ለአንዱ እየቀላቀሉ ይህ ይህን ይመስላል፣ ይሄ ይህን ያክላል እያሉ እንዲሁ ባልዋሉበት ቦታ ሰውን ማደናገርና መደናገሩ ግን ቢቀር ጥሩ ነው። አሁን እግዚአብሔር ይመስገን የሚያስተምረን አልጠፋም። ብዙ ነገሮች መርጃ መጻሕፍት አሉ። እንደዚህ እንደዚህ ባለው የአገልግሎት ቦታም በተለይ በማኅበረ ቅዱሳን ዘንድ በተለያዩ ቦታዎች የአገልግሎት ሴንተሮች ሁሉ በቂ መረጃዎችን ማግኘት ይችላል የሰው ልጅ። የሚያደናግሩንን ከመደናገር ይልቅ ይህ ምን ይመስላል እስኪ እንወያይበት፣ እንመካከርበት፣ ምን ትሉን አላችሁ ብሎ መቅረቡ የተሻለ ነው የሚሆነው። መድረኩ ክፍት ነው። ለእያንዳንዱ ከእግር ጥፍር እስከ ራስ ጸጉር ድረስ ላለው ነገር ቤተ ክርስቲያናችን መልስ አላት። ከመሰረቷ እስከ ጉልላቷ ላለው ትርጉም ትሰጣለች። ለምታደርገው ነገር ሁሉ ያለማፈር ሙሉ በመሆን ሙሉውን መልስ ትሰጣለች እና መጠያየቁ ነው የሚሻለው እንጂ አይ ይህንን እኮ በፊልጵስዩስ ላይ ቅዱሳን መላእክትን በመላእክት አምልኮ ሌላው ሊያደናግራቸው አይገባም የሚል ሌላ ይዘት አለው። ስለዚህ ይህ በቅዱስ ጳውሎስ የተነቀፈ ነው ብሎ ያንዱ የተነገረው ለአንዱ የተነገረውን ነገር ለቅዱሳን መላእክት ሰጥቶ ሰውን ማደናገሩ አስፈላጊ አይደለም። ምእመናንም ቢሆን ይህ እንዳለ ተገንዝቦ ቅዱስ ጳውሎስ የተናገረው ከላይ ምንድን ነው መነሻው ራሱ ይህን ሲናገር የሚለውን ጀምሮ መነሳት አስፈላጊ ነው፣ አስፈላጊ ነው። ቅዱስ ጳውሎስ ይህንን ያለበት ምክንያት እንዲያው በዘመኑ የነበሩ ክርስቶስን የተከተሉ አዳዲስ አማንያንን ጸሐፍት ፈሪሳውያን፣ ሊቃነ ካህናት ወይም ኦሪትን በሚገባ ተከትለናል የሚሉት ካህናቱ የተለያየ ነገር እያመጡ እነሱን እንዳላማኝ ይቆጥሯቸው ነበር፣ ይንቋቸው ነበረ። ቅዱስ ጳውሎስ የእነሱን ቃል በመስማት ነው ቅድም እንዳልነው የሹማምንቱን ቃል በመስማት በዘመኑ ተሰሚነት ያላቸውን የሊቃነ ካህናቱን ቃል በመስማት ነው የቅዱስ ጳውሎስ እንጂ የቅዱሳን መላእክትን አይደለም። ፈጽሞ ፈጽሞ ፈጽሞ። ስለዚህ ማስተዋሉ ተገቢ ነው የሚሆነው። ከኛ የሚጠበቅ ከእያንዳንዱ አይምሮ ለተሰጠው ሰው ሁሉ ኃላፊነት ነው የሚሆነው እያንዳንዷን ነገር ስናነባት ቅዱስ መጽሐፍን ይህ ርዕሰ ጉዳይ ስለማን ነው የተናገረው? ይዞት የመጣ ስለ ቅዱሳን መላእክት ነው በእውነት ይሄ ነገር አይደለም፣ ጨርሶ አይደለም። ስለዚህ ዋን ብብጓ ለመልእክት እምጥንታ እስከ ተፍጻሜታ፣ አንድን መልእክት ከመጀመሪያዋ እስከ መጨረሻዋ ድረስ አንብቧት ነው እንጂ ከመካከል ያለውን ነጥቆ ወስዶ መጽሐፍ ቅዱስን እረዳለሁ ማለት ከባድ ነው የሚሆነው። ስለዚህ የምናነብ ሰዎችም እንደሚገባ ማንበቡ ጥሩ ነው የሚሆነው። ቀሪ ሰዓታችን ይባርክልን፣ ይቆየን።